የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 15 2015 ዓ.ም ዝግጅታችን ጀመረ። ያልተመቻቸው የኢትዮጵያ የፖለቲካ ምህዳርና አጠያያቂው የተቃዋሚዎች ይዞታ
ከክልል ክልል የፖለቲካል ስፔሱ የተለያየ ሊሆን ይችላል። እንደ አጠቃላይ እንደ ሀገር ግን አሁንም ቢሆን በሚፈለገው ልክ የፖለቲካ ምህዳሩ ሰፍቷል የሚል እይታ የለም። እንደ ጋራ ምክር ቤት እንዲሁም ጫናዎች በጣም አሉ። ወከባ አለ፣ ስራ አለ፣ እንግልት አለ። ያለ ምክንያት የፖለቲካ ፓርቲዎች መዋከባል።
የፖለቲካ ምህዳር በዚች ሀገር ተፈጥሯል ሲባል ለማለት ያህል ሳይሆን በተግባርና በተጨባጭ በህግ በፖሊሲ እና በአመራር ስርዓት
የሰማችኋቸው የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር መብርሃቱ አለሙና የፖለቲካ ፓርቲዎች የሲቪክ ማህበራት ዘርፍ ኃላፊ ሚኒስትር አቶ መለሰ አለሙን ነው። በሌላ በኩል የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ውብሸት አየለን አነጋግረናል።
እስካሁን ፈልገን ያላገኘናቸው ወይም አጣሪ ኮሚቴው አቋቁመን በአቤቱታቸው መሰረት ለማነጋገር እስረኞችን እስር ቤት ድረስ ስንሄድ ትላንት ነበሩ፣ ዛሬ ሌላ ጋር ሄደዋል ወይም አናውቅም። እንደዚህ አይነት ምላሽ አላጋጠምንም አይደለም ጋጥሞናል።
በምሽቱ በዚህ ጉዳይ ላይ ዘገባ አለን። የሙዚቃ ቃናም ይከተላል። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ አይደን ገረሙ ነኝ። ብርሃን ኃይሉ ስርጭቱን በማቀናበር፣ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ የምንዘልቅ ይሆናል። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.vnews.com ላይ እንድትከታተሉ በአክብሮት እንጋብዛለን። በተጨማሪም ከሰኞ እስከ አርብ በቪ አምሃሪክ የፌስቡክ ገጽ ላይ የሬዲዮ በቴሌቪዥን መሰናዷችን ይተላል ለፈል። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ የክራይሚያ ድልድይ የጥቃት ኢላማ መሆኑ ትክክለኛ እንደነበረ ተናገሩ። ክራይሚያን ከሩሲያ ጋር የሚያገናኘው ድልድይ ሰኞ ዕለት የፈንጅ ጥቃት ከደረሰበት በኋላ የተወሰነ ክፍሉ ከአገልግሎት ውጭ ሆኗል። በፍንዳታው ሁለት ሰዎች ሕይወታቸውን አጥተዋል። ዩናይትድ ስቴትስ ውስጥ እየተካሄደ በሚገኘው የአስፐን የጸጥታ ጉባኤ ላይ በቪዲዮ መገናኛ ንግግር ያደረጉት ዘለንስኪ ይህ በየዕለቱ ለጦርነት የሚሆን መሳሪያ የሚቀርብበት መስመር ነው፣ የክራይሚያን የባህር ገብ መሬትም የጦር ቀጠና አድርጎታል ብለዋል። ዩክሬን ለድልድዩ ጥቃት ኃላፊነት አልወሰደችም። ሞስኮ ግን ድልድዩ ላይ ለተፈጸመው ጥቃት ዩክሬንን ከሳለች። ዘለንስኪ በትናንቱ ንግግራቸው ሩሲያ ዛሬ ሁለት ተጨማሪ ልጆችን ገድላለች፣ በ2007 የጎርጎሳውያኑ ዘመን የተወለደች ሴትና በ2013 የተወለደ ወንድ ልጅ ሲሉም አክለዋል። ዘለንስኪ ልጆቹ የተገደሉት በዶንቴስክ ክልል ድሮዝባ መንደር ላይ በተፈጸመ ጥቃት መሆኑን ገልጸዋል። በጥቃቱ ሁለት ሴቶች ሲሞቱ የባህል ማዕከል፣ ትምህርት ቤትና የመኖሪያ ህንፃዎች ላይም ጉዳት ደርሰዋል። በመቶዎች የሚቆጠሩ ተቃዋሚ ሰልፈኞች ጠንካራ ጥበቃ የሚደረግለትን የበርካታ ሀገራት ኤምባሲ መገኛ እንዲሁም የኢራቅ መንግስት መቀመጫ የሆነውን የባግዳድ አረንጓዴ ቀጠና በዛሬው ዕለት ጥሰው ለመግባት ሞክረዋል። ይኸውም አንድ አክራሪ ብሔርተኛ ቡድን ዴንማርክ ኮፐንሃገን ከሚገኘው የኢራቅ ኤምባሲ ፊት ለፊት ቅዱስ ቁርአን ማቃጠሉ ከተሰማ በኋላ የተደረገ ነው። የጸጥታ ኃይሎች ወደ አረንጓዴው ዞን የሚያመራውን ጃሙሪያ ድልድይን የተቆጣጠሩትን ተቃዋሚ ሰልፈኞች በመግፋት ዴንማርክ ኤምባሲ እንዳይደርሱ አግደዋቸዋል። የአሁኑ ተቃውሞ ስዊድን ላይ በታቀደው የእስልምና ሃይማኖት ቅዱስ መጽሐፍን የማቃጠል እቅድ የተቆጡ ሰልፈኞች በባግዳድ የሚገኘውን የስዊድን ኤምባሲ ጥሰው ከገቡ በኋላ የተከሰተ ነው። የዲፕሎማቲክ መናገሻዎችን የተቆጣጠሩት ተቃዋሚዎች ሰንደቅ ዓላማ በማውለብለብ ተጽዕኖ ፈጣሪውን የኢራቅ ሼቲ እስልምና ዘርፍ መሪዎችና የፖለቲካ መሪውን ሙክታዳ አልሳድርን የሚያሳዩ ምልክቶችን አንግበው ለሰዓታት ቆይተዋል። የኤምባሲው ሰራተኞች ከአንድ ቀን በፊት ከስፍራው እንዲለቁ ተደርገዋል። ባለፈው ወር በስቶክሆልም በተካሄደው ሰላማዊ ሰልፍ ላይ የቁርአንን ቅጂ ያቃጠለ ኢራቃዊ ጥገኝነት ጠያቂ ያንኑ ድርጊት በድጋሚ ሐሙስ ለማድረግ የዛተ ቢሆንም በስተመጨረሻ መጽሐፉን ሳያቃጥል ቀርተዋል። ይሁንና ቅዱስ መጽሐፉን የኢራቅ ሰንደቅ ዓላማንና የኢራን መንፈሳዊ መሪ አያቶላ አሊ ካሚኒን ፎቶ ሲረጋግጥ ታይተዋል። አርብ ከሰዓት በኋላ በሺዎች የሚቆጠሩ ሰዎች ኢራቅና ሌሎች ሙስሊሞች በሚበዙባቸው ሀገራት ሰላማዊ ሰልፍ አድርገዋል። ሰሜን ኮሪያ ከኮሪያ ልሳነ ምድር በስተምዕራብ በኩል ወደ ባህር በርካታ የክሩዝ ሚሳይሎችን መተኮሷን የደቡብ ኮሪያ ጦር በዛሬው ዕለት አስታውቋል። ሰሜን ኮሪያ ረቡዕ ዕለት ሁለት ባለስቲክ ሚሳይሎችን ካስወነጨፈች ወዲህ የአሁኑ የቅርብ ጊዜ የሚሳይል ማስወንጨፍ ሙከራ እንደሆነ ተገልጿል። ዛሬ ሌሊት ጀምሮ በርካታ የክሩዝ ሚሳይሎች ማስወንጨፏ እንደታወቀ ደቡብ ኮሪያ አስታውቃለች። ረቡዕ ዕለት የዩናይትድ ስቴትስ የባለስቲክ ሚሳይል ባህር ሰርጓጅ መርከብ አልፎ አልፎ ለሚደረግ ጉብኝት ወደ ደቡብ ኮሪያ ከቀና ከሰዓታት በኋላ ሰሜን ኮሪያ ሚሳይሎችን ተኩሳለች። ከዚህ በተጨማሪ ሰሜን ኮሪያ ሐሙስ ዕለት ደቡብ ኮሪያ ውስጥ የሚገኙ የዩናይትድ ስቴትስ ተዋጊ አውሮፕላን ጫኞች፣ ቦምብ ጣዮች ወይም ባህር ሰርጓጅ ሚሳይሎች አገሪቱ ኒኩሌር መሳሪያዎች እንድትጠቀም የሚያደርጓት ቅድመ ሁኔታዎች እንደሆኑ አስጠንቅቃለች። ዘገባው የሮይተርስ ነው። በስተመጨረሻም በአውስትራሊያና በኒውዚላንድ የጋራ አስተናጋጅነት እየተከናወነ ያለው የሴቶች የዓለም ዋንጫ ጨዋታ በዛሬው ዕለት ቀጥሎ ውሏል። ዛሬ የጃፓንና የአፍሪካ ወኪል የዛምቢያ ብሔራዊ ቡድኖች በኒውዚላንዱ ዋይኬቶ ስታዲየም የተገናኙ ሲሆን የ2011 የአውሮፓውያኑ ዘመን ቻምፒዮን ጃፓን ዛምቢያን 5-0 ረታለች። ለጃፓን ሂናታ ሚዚዋ ሁለት ጎሎችን ስታስቆጥር የቡድን አጋሮቿ ሚና ታንካ፣ ጁን ኢንዶ እና ሪኮ ዩኪ አንዳንድ ጎል አክለው የጃፓንን የሜዳ ላይ የበላይነት አስጠብቀዋል። በዚህ ጨዋታ ላይ የዛምቢያ ጎል ጠባቂ ካትሪን ሙሶንዳ ሁለት ቢጫ ካርዶችን በማየቷ ከጨዋታው ተሰናብታለች። በሌላ ጨዋታ በአውስትራሊያ ብሬስባን ስታዲየም እንግሊዝና ሄይቲ የተፎካከሩ ሲሆን ጆርጂያ ሳንዌይ ባስቆጠረችው ጎል እንግሊዝ ባለድል ሆናለች። የእንግሊዝ ብሔራዊ ቡድን የጨዋታ የበላይነቱንም አሳይተዋል። የቀኑ ሌላ ጨዋታ በሆነው የዴንማርክና የቻይና ጨዋታ ዴንማርክ ድል አድርጋለች፣ አማሌ ቫንክስጋርድ ባስቆጠረችው ብቸኛ ጎል። በነገው ዕለት ሌላኛዋ የአፍሪካ ወኪል ደቡብ አፍሪካ ከስዊድን ጋር የምታደርገውን ግጥሚያ ጨምሮ ሌሎች ጨዋታዎች ይጠበቃሉ። ኒውዚላንድና አውስትራሊያ ያዘጋጁት የዘንድሮው የሴቶች የዓለም ዋንጫ በታሪክ በሁለት ሀገራት ትብብር የተሰናዳ የመጀመሪያው የሴቶች የዓለም ዋንጫ ክንውን ነው። ከዚህ በተጨማሪም በተሳታፊዎች ቁጥር ቀዳሚ ነው። 32 የዓለም ሀገራትን የወከሉ ቡድኖች አንድ ወር ገደማ በሚዘልቀው ሰላማዊ ፍልሚያ ይፎካክራሉ። አራቱ ሀገራት ደግሞ ሞሮኮ፣ ደቡብ አፍሪካ፣ ናይጄሪያና እንዲሁም ዛምቢያ ናቸው። ከእነዚህ ሀገራት መካከል አራቱ ደግሞ አፍሪካዊ ሀገራት ናቸው። አድማጮች፣ ለምሽት ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የቅዳሜ ምሽት መሰናዶች ጋር አብራችሁ ቆዩ።
ሀብታሙ ስዩምን ለዜናዎቹ አመሰግናለሁ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ሐምሌ 15 2015 ዓ.ም መሰናዷችን ነው። ዝግጅቶቻችን በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት በመተላለፍ ላይ ይገኛሉ። አብራችሁን ስለሆናችሁ እናመሰግናለን። ለምሽቱ የያዝነውን አብይ ጉዳይ እናስተዋውቃችሁ። በኢትዮጵያ ከአምስት ዓመት በፊት አዲስ የአመራር ለውጥ ሲደረግ በፖለቲካ ምህዳሩ ላይ የታየው የለውጥ እርምጃ አሁን ላይ እንደሌለ፣ በተጻራሪው የተቃዋሚ ፓርቲ አመራሮች የሚዋከቡበትና ለእስር የሚደረጉበት ሁኔታ ተፈጥሯል ሲሉ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር መብራቱ አለሙ ይናገራሉ። ያነጋገራቸው የአሜሪካ ድምጽ ነው። የፖለቲካ ፓርቲዎችና የሲቪል ማህበራት ዘርፍ ኃላፊ ሚኒስትር አቶ መለሰ አለሙ በበኩላቸው አሁን በሀገሪቱ የሰፋ የፖለቲካ ምህዳር ተፈጥሯል ይላሉ። ገዢው ፓርቲ ለአንዳንድ ተቃዋሚዎች ስልጣን በማጋራት ተፎካካሪ ፓርቲዎችን ለማዳከም ተጠቅሞበታል በሚል የሚቀርበውን ወቀሳም አስተባብለዋል። አስማማየ ነው በጉዳዩ ላይ ተከታዩን ዘገባ አሰናድቷል።
በኢትዮጵያ መጋቢት 24 ቀን 2010 ዓ.ም አዲስ የአመራር ለውጥ ተደርጎ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ በአገሪቱ የአዲስ ምዕራፍ ጅማሮ ተደርገው ከተወሰዱ የለውጥ እርምጃዎች መካከል ሀሳብ አለን ለሚሉ ሁሉም ፓርቲዎች የፖለቲካ ምህዳሩን ክፍት የማድረግ እርምጃ ነው። በዚሁ እርምጃ በትጥቅ ትግል ላይ የነበሩትን ጨምሮ በርካታ ነባርና አዲስ የፖለቲካ ፓርቲዎች ወደ ሰላማዊ የፖለቲካ መድረክ መጥተው ታይተዋል። በአሁኑ ወቅት በኢትዮጵያ የፖለቲካ ሜዳ ላይ እየተሳተፉ የሚገኙ ክልላዊና አገራዊ የፖለቲካ ፓርቲዎች አባል የሆኑበትን የጋራ ምክር ቤት በሰብሳቢነት የሚመሩት ዶክተር መብራቱ አለሙ እንደሚሉት በፖለቲካ ምህዳሩ ላይ ታይቶ የነበረው የለውጥ እርምጃ ከአንድ ዓመት የተሻገረ እድል የለውም። ይብሱኑ አሁን የፓርቲ አመራሮች የሚዋከቡበትና ለስር የሚዳረጉበት የመቃ ሁኔታ ተፈጥሯል ይላሉ።
ፖለቲካ ፓርቲዎች በሁሉም አገሪቱ አካባቢ ተንቀሳቅሰው አባል የማፍራት፣ የፖለቲካ ፕሮግራሞቻቸውን ለአባላት የማስረጥ ስራዎች እጅግ በጣም ፈተና ይገጥማቸዋል። ከክልል ክልል የፖለቲካል ስፔሱ የተለያየ ሊሆን ይችላል። እንዳጠቃላይ እንደ ሀገር ግን አሁንም ቢሆን በሚፈለገው ልክ የፖለቲካ ምህዳሩ ሰፍቷል የሚል እይታ የለም። እንደ ጋራ ምክር ቤት እንዲሁም ጫናዎች በጣም አሉ። ወከባ አለ፣ ስራ አለ፣ እንግልት አለ፣ ያለ ምክንያት የፖለቲካ ፓርቲዎች መዋከብ አለ። ሰው እነዚህ ነገሮች በአጠቃላይ ገና ማደግና መስተካከል ያለባቸው ሂደቶች ናቸው። ዲሞክራሲ እንዲሰፋ ከተፈለገ፣ ሰላም እንዲመጣ ከተፈለገ የፖለቲካ ስፔሱ መስፋት አለበት። የፖለቲካ ስፔስን እያጠበብን በሰላማዊ መልኩ የሚታገሉ ፓርቲዎችን እንዳይንቀሳቀሱ ካረግን የተለያዩ ኃይሎች የሌላ የትጥቃማ ሊወስዱ የሚችሉበት ሂደት እጅግ በጣም እየሰፋ ስለሚሄድ ይሄ ደግሞ የሚያሳየው ምን ያህል የፖለቲካ ስፔሱ እንደጠበበ ያሳያል።
የአሜሪካ ድምፅም ከዚህ በፊት ባልደራስ ለእውነተኛ ዲሞክራሲ ፓርቲና እናት ፓርቲ በአዲስ አበባ ጠቅላላ ጉባኤ እንዳናደርግ ተከልክለናል በሚል ያቀረቡትን ቅሬታ በተመለከተ ዘገባዎችን መስራቱ የሚታወስ ነው። የኢትዮጵያ ሰብአዊ መብት ኮሚሽንም በሀገሪቱ የሰዎችን ደብዛ የማጥፋት ድርጊት መጨመሩን በተመለከተ ለአሜሪካ ድምፅ በገለጸበት ወቅትም ከታፈኑት መካከል የኦሮሞ ፌዴራሊስት ኮንግረስ ወይም ኦፌኮ ማዕከላዊ ኮሚቴ አባልና የምስራቅ ወለጋ ዞን አስተባባሪ የሆነ ግለሰብ አንዱ መሆኑን መጥቀሱን መዘገባችን ይታወሳል። የአሜሪካ ድምፅ ያናገራቸው የፖለቲካ ፓርቲዎችና የሲቪል ማህበራት ዘርፍ ኃላፊ ሚኒስትር አቶ መለስ አለሙ ግን የፖለቲካ ምህዳሩ ጠቧል የሚለውን ግምገማ በመቃወም የአገሪቱ የፖለቲካ ምህዳር መስፋቱ ይናገራሉ።
አሁን የተጀመረው ለውጥ ከለውጡ በፊት ያሉ በርካታ የለውጥ ፍላጎቶችን ግምት ውስጥ ያስገባል። አሁን ያለውን የለውጥ ፍላጎት ያያል እና እንደዚሁም የወደፊት የለውጥ ፍላጎት ምቹ ሁኔታ መፍጠርን ያሰበ ቼንጅ ኤንድ ኮንቲኒቲ የሚል መርህ በመያዝ የተጀመረ ለውጥ ከመሆኑ ጋር ተያይዞ እነዚህንና ለዚህ የተፈጠሩ ምቹ ሁኔታዎች በተለይ ከመንግስት ፖሊሲ አንጻር ከፖለቲካ ፓርቲዎች ጋር አብሮ ለመስራት ያለው ዝግጁ ለዚህ ምቹ ሁኔታ መፍጠር እስከ ሚዲያ ድረስ ያሉ በርካታ ለዚህ አስፈላጊ የሆኑ የነጻነት ጉዳዮች በሙሉ የከፈተ የለውጥ ሂደቱ ለፖለቲካ ምህዳሩ እጅግ ምቹ ሁኔታ ፈጥሯል። ይሄም እንደ አንድ የጀማሪ ዴሞክራሲ በጥሩ መስመር እየሄደ ነው የሚል እይታ ነው ያለን።
በአሁኑ ወቅት የፖለቲካ ምህዳሩ ከፊቱ ይልቅ የጠበበበት ምክንያት በምርጫ አሸነፋለሁ ከሚለው የገዢው ፓርቲ ስጋት የመነጨ እንደሆነ ዶክተር መብራቱ ያስረዳሉ። አያይዘውም የዲሞክራሲ ባህል እንዳያድግ የሚያቀጭጨውና እኔ ብቻ አውቅላለሁ በሚል የሚገለጹ አስተሳሰብ በአሁኑ ገዢ ፓርቲ ላይ መኖሩን በመግለጽ የምክር ቤቱ ሰብሳቢ ወቀሳቸውን ያቀርባሉ።
ዲሞክራሲ ወይም የፖለቲካ ባህላችን ከዚህ ቀደም የነበረውን የመገፋፋት የጥላቻ ፖለቲካ፣ እኔ አውቅላለሁ ፖለቲካ፣ እኔ ነኝ መመራ፣ አንተ አያገባህም አይነት ሳቢዎች ናቸው በሀገራችን ውስጥ ለዘመናት የመጡት። ሁለተኛ ሰላማዊ ትግል እጅግ በጣም ያልተለመደበት ሂደት አለ። 97 ላይ ብቻ ብቅ ብሎ ያው ዲሞክራሲው ሲሰፋ ምን ያህል ተቃዋሚ ፓርቲዎች ድምፅ እንዳገኙ ሁላችንም የኢትዮጵያ ሕዝብ የሚያውቀው ጉዳይ ነው። ሶ የፖለቲካ ምህዳሩ ቢሰፋ አብዛኛው ምክር ቤቶች በተቃዋሚ ወይም በተፎካሪ ፓርቲዎች ሊያዙ ይችላሉ። በተለያዩ ክልሎች መንግስት የመሆን ፕሮባቢሊቲ ያላቸው ፓርቲዎች ይኖራሉ። እኔ ብቻ ልምራ የሚል እሳቤ በመኖሩ ብቻ ነው ይሄ ነገር ሊፈጠር የቻለው። ሶ ይህን ፖለቲካል ስፔስ ቢከፈት ፓርቲዎች ድምፅ የማግኘት የማሸነፍ ፕሮባቢሊቲ ስላላቸው በመንግስት በኩል ቁርጠኝነቱ ብዙን ጊዜ እየታየ አይደለም። መንግስት ሲፈልገው የሚከፍተው ፖለቲካ ምህዳር ሲሲሲታ ደግሞ የሚዘጋው የፖለቲካ ምህዳር ውስጥ ነው ያለ ነው።
በስድስተኛው ዙር ብሔራዊ ምርጫ 19 ሀገራዊና 33 ክልላዊ ፓርቲዎች መሳተፋቸውን ያስታወሱት ሚኒስትሩ አቶ መለስ አለሙ በአንጻሩ ፓርቲያቸው ብልጽግና ምርጫውን ያስፈጸሙ የዲሞክራሲ ተቋማትን ነጻና ተደራሽ በማድረግ በድህረ ምርጫም የአስፈጻሚ አካላትን ስልጣን በማጋራት ለፖለቲካ ምህዳሩ መስፋት አስተዋጽኦ አድርጓል። ችግሩ ካለም ፓርቲዎቹ ራሳቸውን ሊፈትሹ ይገባል ይላሉ።
በእርግጥ በዚህ ሀገር ላይ የዲሞክራሲ ግንባታን በተመለከተ የሚያስችል አስቻይ የፖለቲካ ምህዳር ተፈጥሯል ወይ ከተባለ አንዱ ማሳያው ምርጫው ነው። በዲሞክራሲ ስርዓት ማሸነፍም መሸነፍም ሁለቱም ውጤት ናቸው ተብሎ ነው የሚወሰዱት ከዲሞክራሲ አንጻር ከተወሰደ ማለት ነው። ግን እኔ ማሸነፍ አለብኝ ብለህ ብቻ ከተነሳ የእኔ ፍላጎትና ሀሳብ ብቻ የበላይነት ማግኘት አለበት ብለህ ከተነሳ የፖለቲካ ፓርቲ ስም መያዝ ነው እንጂ የሚሆነው የዲሞክራሲ ስርዓትን ተጠቅሞ ወደ መንግስት ስርዓት ውስጥ ለመግባት የሚያስችል ምቹ ሁኔታ ከመፍጠር አንጻር እያንዳንዱ የፖለቲካ ፓርቲ ራሱ የሚፈትሸው ጉዳይ ነው ሊሆን የሚችለው። አንዱ ይሄ ነው። የፖለቲካ ምህዳር በዚች ሀገር ተፈጥሯል ሲባል ለማለት ያህል ሳይሆን በተግባርና በተጨባጭ በህግ፣ በፖሊሲ እና በአመራር ስርዓት። ይሄ ብቻ አይደለም። አሁን ከምርጫው በኋላ እንኳን የብልጽግና ፓርቲ አሸናፊነቱን ካረጋገጠ በኋላ ከፖለቲካ ፓርቲዎች ጋር አብሮ የመስራት ባህል ለማዳበር ይሄን ለማለማመድ ካለው ኮሚትመንት የተነሳ በፌደራል ሚኒስትሮች ቦታ አጋርቷል። በክልሎች በተመሳሳይ መንገድ እንደዚሁ አጋርቷል። አዲስ አበባ ከተማ ራሱ እስከ ክፍለ ከተማ ድረስ የፖለቲካ ፓርቲዎች የካቢኔ አባል ሆነው እንዲሰሩ በማድረግ የተጀመረው ጅምር የፖለቲካ ምህዳሩን የበለጠ ለማስፋትና አብሮ ከፖለቲካ ፓርቲዎች ጋር የመስራት ባህል እና እርስ በርስም ለመማማርና ትምህርት ለማግኘት በሚያስችል መንገድ እየሰራ መሆኑን ወስደ በሚታይበት ጊዜ የፖለቲካ ምህዳሩ ከምን ጊዜውም በላይ የተሻለ ሳይሆን እጅግ በጣም ውጤታማ በሆነ መንገድ እየሄደ ነው ብሎ ማስቀመጥ ተገቢ ነው ይመስለኝ።
አሁን በአገሪቱ ያሉ የፖለቲካ ፓርቲዎች የሚያደርጉትን ተሳትፎ በበላይነት የሚመራው የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲዎች የሚያጋጥሟቸውን ችግሮች እንዲፈቱና የፖለቲካ ምህዳሩ ለሁሉም እኩል እንዲሆን እየሰራ መሆኑን የቦርዱ ምክትል ሰብሳቢ አቶ ውብሸት አየለ ይገልጻሉ።
ፓርቲዎች ጠቅላላ ጉባኤያቸውን እንዲያደርጉ ሲሉ የመሰብሰብ ችግር እየገጠማቸው መሰብሰብ ያልቻሉበት ወቅት አለ። ይህንንም እስከ ተወካዮች ምክር ቤት የዴሞክራሲ ተቋማት ቋሚ ኮሚቴ ድረስ በማቅረብ ይህ ሁኔታ ሊፈታ በልዩ መንገድ ሊታይ እንደሚችልም አሳስበናል። በሌላ በኩልም ደግሞ ይሄ የምናሳስበው ነገር እንደተጠበቀ ሆኖ ከፌዴራል ፖሊስ፣ ከአዲስ አበባ ፖሊስ ኮሚሽን እና ከየክልሉ ካሉ ፖሊስ ኮሚሽኖች ጋር በመነጋገር በወቅቱ የመሰብሰብ ሁኔታ እንቅፋት ለሆነው መፍትሄ ለመስጠት እንሞክራለን። በሌላ በኩል አሁን መጨረሻ ላይ ደግሞ ጥንክር ብሎ የመሰብሰብ ነገር በተለይ አዲስ አበባ ውስጥ የገጠመን በፓርቲዎች ላይ ተደጋጋሚ የተናገርንም ነው። እሱን ከሆቴሎቹ ጭምር አዲስ ነገር ነው። የመፍራት ነገር እና የማከራየቱን ነገር ለፓርቲዎች ሲያሳዩ እኛ እየተከራየን ፓርቲዎቹ በኋላ ላይ እንደሚከፍሉ በማድረግ የሚሰበሰቡበትን ሁኔታ አስከብረናል። እንግዲህ ሌላው የመደራጀቱ ጉዳይ ነው። የመደራጀቱ ጉዳይ ህግና 162 ላይ ዝርዝር ነገር አለ። አዋጅ 162 ላይ እሱን አክብሮ የመጣ የኛም ኃላፊነት ነው። ቢሮ በተደጋጋሚ የሚጠይቁት ነገር አለ። ፖለቲካ ፓርቲዎች ከመንግስት ቢሮ እንዲሰጣቸው፣ ቅርንጫፍ ጽ/ቤቶቻቸውም የተከበሩ እንዲሆኑ የከፈቷቸው። ይሄ ችግር በተደጋጋሚ ጊዜ ይመጣል። ይህም ብቻ አይደለም፣ አባላቶቻችን ታሰሩ ይላሉ፣ መሪዎቻችን ታሰሩ ይላሉ። ለዚህ የተለያየ ማስከበሪያ ሜካኒዝሞች ስናደርግ ቆይተናል። የመጀመሪያው ያው ደብዳቤው ሲደርሰን ያቀረቡትን ደብዳቤ አታች አድርገን አሰረ ወይም አዋከበ ወይም ዘጋ ለተባለው አካል ቢሮውን ደብዳቤ እንጽፋለን። ቀነ ገደብ እናበጃለን መልስ የሚሰጥበት። ካልሆነ ደግሞ እንደገና አልሆነም ካልመጡም መልስም ካልሰጡ እንደገና ደብዳቤ እንጽፋለን በፓርቲው ማሳሰቢነት ወይም በራሳችን የሚሻ ሁሉ አልሆን ካለ ግን እና በተለይ ከቢሮ መዘጋትና ከአባላት መዋከብና መታሰር ጋር የተያዘ ነገር ከሆነ መጣሪ ኮሚቴ እናቋቁምና ይህ ኮሚቴ ከፖለቲካ ፓርቲው ጥያቄውን ካቀረበው የፖለቲካ ፓርቲ አንድ ሰው በአመራር ደረጃ ያለ፣ ከገዢው ፓርቲ አንድ ሰው በሚኒስቴር ደረጃ ያለ ለመፍታት ውሳኔ ለመስጠት የሚችል ሰው ማለት ነው። ከኛ እንደዚሁ አንድ ሰው ይደረግና ሄደን አጣርተን ብዙ መፍትሄ አምጥተናል። በዚህ ጉዳይ ላይ ዞሮ ዞሮ በእኛ በኩል እንዳልኩት ፖለቲካ ፓርቲዎችን የሚንቀሳቀሱበት ምህዳር የማስፋቱን ጉዳይ ማስፋት በቀጥታም በተዘዋዋሪ የህዝብን መብት ማክበር ነው የሚል እምነት ስላለን የዲሞክራሲ አካሄዱንም እድገቱን ያፋጥናል ስለምናምን በዚህ አንጻር ከፍተኛ ስራ ለመስራት ዝግጁ ነን።
የመንግስት ምላሽ እናንተ ለምታቀርቧቸው ስ ያለው እንዴት ያዩታል?
እውነት ለመናገር በመንግስት በኩል ነኝ ቅድም ያልኩህን ኮሚቴዎች አቋቁመን ስንሰራ ቤኒሻንጉልም ላይ አቋቁመናል፣ አዲስ አበባ ላይ አቋቁመን ሰርተናል፣ ኦሮሚያ ላይ ሰርተን አቋቁመናል፣ የተለያዩ እንደዚሁም ሰው ሌሎችም ክልሎች ላይ በዝርዝር አሁን እናስኳቸውም አቋቁመናል። በእነኚህ ጊዜዎች ውስጥ ያገኘናቸውን ችግሮች አቅርበን ብዙ ሰው አስፈትተናል። ብዙ የፖለቲካ ፓርቲዎች ጥያቄ ተመልሷል። እንግዲህ ምንድን ነው ይሄ እንደው ያሰባችሁትን ያህል ተፈጽሞላችኋል ወይ ከሆነ ጥያቄያችሁ አይመስለኝም። እስካሁን ፈልገን ያላገኘናቸው ወይም አጣሪ ኮሚቴው አቋቁመን በአቤቱታቸው መሰረት ለማነጋገር እስረኞችን እስር ቤት ድረስ ስንሄድ ትላንት ነበሩ፣ ዛሬ ሌላ ጋር ሄደዋል ወይም አናውቅም፣ እንደዚህ እንደዚህ አይነት ምላሽ አላጋጠሙንም አይደለም። አጋጥሞናል፣ በጣም ፍራስትሬቲንግ የሆኑ ሁኔታዎች አሉ። ይህንንም ለተወካዮች ምክር ቤት ላልኩ ለቅድሙ ቋሚ ኮሚቴ በደንብ ያስረዳነው ነገር ነው እና ክትትላችንም ቆሟል ማለት አይደለም፣ እያደረግን ያለን ቅሬታ አስተያየት ሰጪዎችም ሲዘጉ ለማስከፈት ታስሩ አባላቶችንም መሪዎችንም በማስፈታት የምናደርገው ጥረት ተሰሚነት አለ። ተሰሚም ያልሆንባቸው ቦታዎች እንዳሉ ግን መረሳት የለም።
በተጨማሪም በቅርቡ በፓርቲዎች መካከል ውይይት የሚካሄድበትን መድረክ ብሔራዊ ምርጫ ቦርድ በማመቻቸት በመድብለ ፓርቲ ስርዓቱና የፖለቲካ ምህዳሩ ላይ ምክክር እንዲካሄድ ማድረጉንም አቶ ብሸት ገልጸዋል። መድረኩም ፓርቲዎች ለፖለቲካ ምህዳሩ መሻሻል ሊሰሩ ይገባል ያሏቸውን ጉዳዮች ያነሱበት ነበርም ብለዋል። የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢው ዶክተር መብራቱ አለሙም የምርጫ ቦርድ ከቀደሙት የምርጫ ጊዜያት የተሻለ የፖለቲካ ምህዳር እንዲፈጠር አስተዋጽኦ ማበረከቱን አውስተው የመዋቅር ጥንካሬው ግን በዋናው ማዕከል ብቻ የተወሰነ ነው ይላሉ።
በፊት ከነበረው ምርጫ ቦርድ ይልቅ በዚህ ቅርብ ጊዜ ብርቱካን በነበረችበት ጊዜ የነበረው የምርጫ ቦርድ አሰራር በተለይም ሴንትራል ሌቭል በፌዴራል ሌቭል ላይ ትልቅ መሻሻሎች የነበሩበት ምርጫ ቦርዱም ልክ ለአንድ ተቃዋሚ ፓርቲ እጅግ በጣም ሲታገል የነበረበት ሂደት ነው። ዲሞክራሲ እንዲሰፋ ፓርቲዎች ኢቨን የጠቅላላ ጉባኤ እንኳን ሲከለከሉ መግለጫ በሚዲያ ሁላ ምርጫ ቦርድ እየወጣ ስህተት ነው መንግስት ትክክል አልሰራም የሚሉ ትልልቅ መግለጫዎችን በምርጫ ቦርድ ሲሰጡ አይተናል። ወደ ታችኛው መዋቅር ደግሞ ስንወርድ እንደምታውቀው የምርጫ ቦርድ የታችኛው መዋቅር እጅግ በጣም የሳሳና ደከም ያለ ስለሆነ ብዙም ጫናዎች አሉት። ወደ ወረዳ፣ ወደ ዞን፣ ወደ ክልል አካባቢ ስንወርድ ገዢው መንግስት ጫና እጅግ በጣም ከፍተኛ ነው። አንደኛ የምርጫ ቦርድ መዋቅር በክልሎችና በዞኖች በወረዳዎች በጣም የደከመ ነው።
የቦርዱ ምክትል ሰብሳቢ በበኩላቸው አዲሱ የቦርድ አመራር ወደ ኃላፊነት ከመጣበት ጊዜ ጀምሮ ስድስተኛውን ሀገራዊ ምርጫ ጨምሮ ህዝበ ውሳኔዎች በተከታታይ መምጣታቸው የታችኛውን መዋቅር ለማጠናከር የሚሰሩ ስራዎች ላይ ተጽዕኖ መፍጠሩን ይናገራሉ።
ገና እንደተሾምን የሲዳማ ህዝበ ውሳኔ መጣ። እሱን ጨርሰን ወደ ውስጥ ጉዳያችን አሁን ወዳልከውም ወደ ሌሎችም ለመግባት ስንል ሀገራዊ ምርጫ መጣ እና ከዛ ደግሞ ትንሽ ቆይቶ የምታውቀው የስድስቱ ዞኖች እና የአምስቱ ልዩ ወረዳዎች የደቡብ ሪፈረንደም መጣ። በኋላ ደግሞ ያው እንደምታውቀው እንደገና የወላይታ መደገም ነበረበት በህግ ጥሰት ምክንያት ብዙ የማጭበርበር ተግባር ፈጽሞበት ስለነበረ። ያም ሆኖ ግን የቅርንጫፍ ጽሕፈት ቤቶችን ለማጠናከር ስራ ተሰርቷል። ስንረከባቸው የነበሩት አይነቶች አይደሉም። ነገር ግን ከፖለቲካ ፓርቲዎቹ የሚሉት ነገርም እውነትነት አለው። በጣም በተጠናከረ መልኩ ደረጃ ላይ ደርሷል አንልም። ነገር ግን አንደኛው አሁን ትልቁ ትኩረታችን ቅርንጫፍ ጽሕፈት ቤቶቹንና እዛም በታች ያሉ የጽሕፈት ቤት አካሄዶች ካሉ በሚያስፈልገው ቆማምቶ ያንን በከፍተኛ ትኩረት ስራ የመስራት እቅድ አለን።
መንግስት የብሔራዊ ምርጫ ቦርድን ነጻነትና ገለልተኝነት ባከበረ መልኩ እየሰራ እንደሆነ የገለጹት የፖለቲካ ፓርቲዎችና የሲቪል ማህበራት ዘርፍ ኃላፊ ሚኒስትሩ አቶ መለስ አለሙ ከታችኛው መንግስታዊ መዋቅር ጋር በተያያዘ የፖለቲካ ፓርቲዎች የሚያነሷቸውን ችግሮች እንዲፈቱ በጋራ ምክር ቤቱ በኩል አብረን እየሰራ ነው ይላሉ።
በዚህ የጋራ ምክር ቤት ውስጥ በርካታ ጉዳዮች ይነሳሉ፣ ውይይት ይደረግበታል። በዚህ ሂደት ውስጥ ያለው ተቀራርቦ የመስራት ሁኔታ እጅግ እያደገ እየመጣ ያለበት ሁኔታ አለ። ሌላው ደግሞ እንደዚሁ የፖለቲካ ፓርቲዎች የሚሰማቸውን ቅሬታ እንደዚሁ አቅርበው ውይይት የሚያደርጉበት ተነጋግረው የሚፈቱበት አግባብ ከፍተዋል። ይሄ ተቋማዊ በሆነ መንገድ አንዱ የፖለቲካ ምህዳሩን በተመለከተ የተፈጠረ ምቹ ሁኔታ በየክልሉም በየደረጃው እንደዚሁም የገዢው ፓርቲ በተለይ ብልጽግና ፓርቲ አንደኛው የገዢ ፓርቲ ሚናውን መወጣቱ ብቻ ሳይሆን ለዘላቂው የዲሞክራሲ ስርዓት ግንባታ የበኩሉን ድርሻ መወጣት ያለበት ፓርቲ መሆኑን በተግባር ከማረጋገጥ ተልእኮ ጋር ተያይዞ በየደረጃው የጋራ ምክር ቤቶች ተደራጅተው ተቀናጅተው በየክልሉ ካሉት የምርጫ አስፈጻሚ አካላት ጋር ተቀናጅተው በተለይ የፖለቲካ ፓርቲዎችን የሚያጋጥማቸውን ችግር መፍታት ብቻ ሳይሆን አስቻይ ሁኔታ ከመፍጠር አንጻር በርካታ ለውጦች መምጣታቸው ነው በእኛ በኩል የምንገነዘበው። ይሄ ደግሞ መሬት ላይ ያለ እውነታ ነው።
ስድስተኛውን ሀገራዊ ምርጫ ተከትሎ ብልጽግና ፓርቲ ለተወሰኑ የፖለቲካ ፓርቲ አመራሮች የፌዴራልና የክልል መዋቅሮችን ስልጣን ማጋራቱ ይታወሳል። ይህ ጥሩ ጅምር ነው የሚሉት የጋራ ምክር ቤቱ ሰብሳቢ ዶክተር መብራቱ አለሙ ነገር ግን ገዢ ፓርቲ ተፎካካሪዎቹን ለማዳከም ተጠቅሞበታል ሲሉ ይወቅሳሉ።
እሱ ጥጥሩ ጅማሮ ነው ተብሎ ሊወሰድ ይችላል። ነገር ግን ያን ማድረጉ ብቻ ግን የዲሞክራሲ ምህዳሩ ሊያሳድግ አልቻለም። በአንዳንድ ፓርቲዎች እናይም እንዲሁም ፓርቲዎችን የመሰንጠቅ ለሁለት የመክፈል ሊያዳክም ይችላል። ይሄ ተወሰኑ ፓርቲዎች ስልጣን መጋራታቸው በራሱ በፓርቲ አባላትና አመራሮች መካከል ጥርጣሬ እንዲፈጠር ያደረገበት ሂደት አለ።
ተመልሰ አንድ ጥያቄ ልጠይቀው። ስልጣን መጋራቱ በብልጽግና በኢትዮጵያ አዲስ ታሪክ ጅማሮ ቢሆንም ስልጣን የሰጣቸውን ፓርቲዎች ግን ለመሰንጠቅ ተጠቅሞበታልና ለማዳከም ተጠቅሞበታል የሚል ስሞታ ይሰማል። በተለይ አሁን ኢዜማ በቅርቡ ያለበት ሁኔታ ይታወቃል። አብን፣ ኦነግ እነዚህ ስልጣን በተለያየ በፌዴራልም በክልልም ስልጣን የተቀበሉ ፓርቲዎች ለሁለት የመሰንጠቅ የመከፋፈል ሁኔታዎች ታይተዋል። ስለዚህ ብልጽግና ስልጣን ማጋራትን ፓርቲዎችን ለማዳከምና ለመከፋፈል ተጠቅሞበታል በሚል ቅሬታ ይቀርብባቸዋል።
አዎ፣ የፓርቲዎችን ቁመናና የውስጥ ጥንካሬያቸውን መነሻ በማድረግ የብልጽግናን ፓርቲ የዲሞክራሲ ቃልና ኮሚትመንት በዛ ደረጃ መውሰድ አይ ቲንክ ለደፋር የሆነ የዲሞክራሲ እርምጃ መውሰድ ከአንዱ ከሊደርሺፕ የሚነሳ ነው። ስለዚህ ሊደርሺፑ ካሬጅ ሆኖ በኢትዮጵያ ባህል በዲሞክራሲ ባህል ባልተለመደ መንገድ ይህን አይነት እርምጃ ሲወስድ ይህንን ደግፎ እንዲበረታታ ማድረግ በጣም ጠቃሚ ይመስለኛል። ግን ከዛ ያለፈ ገና ከመነሻው እነዚህን የፖለቲካ ፓርቲዎችን ለማዳከም ስልጣን ወደ ማካፈል የሚሄድበት ምንም ምክንያት በዚያን ወቅት አልነበረም። ምክንያቱም የህዝብ ተቀባይነቱ ከፍተኛ ነው የነበረው። እንደዚሁም ደግሞ በምርጫ የተገኘው ድምፅ ውጤቱ እንደሚታወቀው ነው። ስለዚህ በዚህ አይነት ሁኔታ ውስጥ የስልጣን የያዘ ፓርቲ እንደውም ብዙ ፓርቲዎች በባህሪያቸው ከምርጫ በኋላ የሚያሳዩት አይነት ባህሪ አልነበረም። ስለዚህ ያ ወቅት እንደዚህ አይነት እርምጃ ሲወሰድ የበለጠ ይህ ፓርቲ ለዲሞክራሲ ባህል የቆረጠ ፓርቲ ነው የሚለውን ከለውጡ እሳቤ ጋር አሳስሮ ለሚመልሱት ኃይሎች ትምህርት የሚወሰድበት ነው። ግን ደግሞ ቅድም አንተ እንደምታነሳው የፖለቲካ ፓርቲዎቹን ውስጣዊ ሁኔታቸውን ደግሞ መነሻ አድርጎ ለማዳከም ነው የሚለው ጉዳይ ከዚህ ጋር አብሮ አይሄድም። ባይሆን መጠየቅ ያለበት የፖለቲካ ፓርቲዎቹ በዚህ ምክንያት ተዳክሟል ወይስ ምን ሆኗል የሚለውን ጉዳይ ከራሳቸው ከፖለቲካ ፓርቲዎቹ መስማት እና ከሆነም ደግሞ የውስጥ ጥንካሬያቸውን የውስጥ ጉዳያቸው ነው። ስለዚህ ብልጽግና በዚህ መንገድ የሚያተርፈው ምንም አይነት ሀሳብ ከመነሻውም አልነበረውም፣ አሁንም አይኖርም። ወደፊትም ብልጽግና የፖለቲካ ፓርቲዎች ተጠናክረው እንዲወጡ ተጠናክረው በተለይም ሀገሪቱን በሚወክሉ የኢትዮጵያን ጥንካሬ የኢትዮጵያን ልዕልና ከፍ ሊያደርጉ የሚችሉ አጀንዳዎች ላይ ከፍ ብለው ኢትዮጵያን በእውነት ማጽናት የሚችሉ ማሻገር የሚችሉ የፖለቲካ ፓርቲዎች ተፈጥሮ ማየት ከነሱ ጋራ በትብብርና በፉክር ለመስራት የቆረጠ ፓርቲ ነው። ስለዚህ በፉክርና በትብብር ለመስራት ቆርጠን እንደገና ተመልሰን እነሱን የምናዳክምበት መነሻም አላማም የሌለን መሆኑን በዚሁ አጋጣሚ እንድታወቅ ፈልጋለሁ።
በኢትዮጵያ አካባቢ ምርጫ ከተካሄደ 10 ዓመት እንዳለፈው የሚጠቅሱት ዶክተር መብራቱም ይህም ህዝቡ ባልመረጠው የታህታይ መዋቅር እንዲመራ በማድረግ አሁን ከብዶበት ለሚታየው የመልካም አስተዳደር ችግር ዳርጎታል ይላሉ።
የአካባቢ ምርጫ ሳይደረግ አሁን 10 ዓመት አልፎታል። የወረዳ አመራር፣ የዞን አመራር በሙሉ በህዝብ ያልተመረጠ አመራር ነው። አሁን ህዝቡን በመልካም አስተዳደር እጦት እያስቸገረ ያለ ዲሞክራሲ እንዲያብብ ከተፈለገ ምርጫዎች በወቅቱና በአግባቡ መካሄድ መቻል አለባቸው። ህገ መንግስቱም እስኪሻሻል ድረስ ያለው ህገ መንግስት ተግባራዊ መሆን መቻል አለበት። መንግስት ራሱ ማክበር መቻል አለበት። ምርጫ ያልተደረገባቸው ክልሎች አሉ። ለምሳሌ እንደ ቤኒሻንጉል ጉሙዝ ያሉ ክልሎች ብንወስድ ያለ ምርጫ አሁንም መንግስቱ ነው የቀጠለበት ሂደት አለ። ምርጫ አልተካሄደም በብዙ ቦታዎች። አሸንፍኩ የሚል የሚያስችል ወንበር አላገኝም ብልጽግና በእነዚህ ክልሎች። ግን አሁን መንግስቱ የቀጠለበት ሂደት አለ እና የህግ የበላይነት መስፈን አለበት።
ሚኒስትሩ አቶ መለስ አለሙ አካባቢ ምርጫዎች በወቅቱ ሊካሄዱ ያልቻሉት አገሪቱ ከነበረችበት ሁኔታ አንጻር እንደነበረ ያስታውሳሉ። አሁን ግን አስቻይ ሁኔታ እንዳላቸው በታመኑ አካባቢዎች ምርጫ ቦርድ በሚወስነው መሰረት ለማካሄድ ፓርቲያቸውና መንግስት ዝግጁ እንደሆነ አመልክተዋል።
የምርጫ ቦርድ ምርጫ ለማካሄድ ምቹ ሁኔታ ተፈጥሯል ብሎ በሚያወጣው መርሃ ግብር መሰረት ፓርቲያችንና መንግስት ዝግጁ መሆናቸውን በዚሁ አጋጣሚም ማረጋገጥ እፈልጋለሁ። ይህም በተመለከተ ቀደም ሲል መንግስት ሁሉን ነገር አድራጊ ፈጣሪ የሚሆንበት ስራ ሰውን እየገነባን ያለ ነው። ተቋማት የሚመሩት በመርህ የሚመራ በተቋም የሚመራ የሀገር ግንባታ ነው እየተከተለ ያለውና ስለዚህ አንዱ ለውጡ እነዚህን የምርጫ ስራዎችን በተመለከተ ይሄንን ስራ
ምርመራ የሚመራ ተቋም አለ። ይሄ ተቋም ሁኔታዎችን አይቶ እንደሚያወጣው ፕሮግራም መስረት ለመዘጋጀት ፓርቲው ከዛሬ አንድ አመት በፊት ሁሉ በራሱ የራሱን ዝግጅት እያደረገ አሁንም የራሱን ዝግጅት እያደረገ
ብሔራዊ ምርጫ ቦርድ በበኩሉ የአካባቢና የማሟያ ምርጫን በሚቀጥለው አመት ለማካሄድ እየሰራ መሆኑን ለአሜሪካ ድምጽ አስታውቋል።
እኛ የአካባቢ ምርጫንም ቀሪ ምርጫም ያልከውንም የማሟያ ምርጫ ያልከውንም በሙሉ በአንድ አመት እንጨርሰው አንጨርሰውም በ2016 ዓ.ም እንሰራዋለን ብለን እቅድ ይዘን በጀትም ለተወካዮች ምክር ቤት አቅርበናል። የዘረዘርኳቸው የምርጫ አይነቶች በሙሉ ገንዘብ ያስፈልጋቸዋል። ስለዚህ ምን ያህል ለእያንዳንዱ እንደሚያስፈልግ አቅርበናል። በተወካዮች ምክር ቤት ሲፈቀድ ከዛ በኋላ አሁን የዘረዘርናቸውን የምርጫ አይነቶች እንዴት እንደምናካምናቸው ደግሞ ያኔ በወቅቱ የምንነጋገረው ይሆናል። ነገር ግን በእኛ በኩል ለሚቀጥለው አመት የምንችለውን ያህል ለመስራት በእቅዳችን ውስጥ አድርገን ለተወካዮች ምክር ቤት በጀት ለማስፈቀድ አቅርበናል።
እንደ ብሔራዊ ምርጫ ቦርድ መረጃ መሰረት በአሁኑ ወቅት 62 ክልላዊና አገራዊ ፖለቲካ ፓርቲዎች ተመዝግበው በኢትዮጵያ ፖለቲካ ውስጥ እየተሳተፉ ይገኛል። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ።
በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ሐምሌ 15 2015 ዓ.ም መሰናዷችን ይቀጥላል። አብራችሁን ስለሆናችሁ አብዝተን እናመሰግናለን። ተከታዩ መሰናዷችን የሙዚቃ ቃና ነው። እንግድ ወልዴ ይጠብቃችኋል።
ጤና ስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የማመሸው እንግዲህ ወሌ ነኝ።
Out of the tree of life I just picked me a plum.
በአሜሪካ ቆየት ባሉ ሀገርኛ ዘፈኖች የሚታወቀው ቶኒ ቤነት ኒውዮርክ በሚገኘው መኖሪያ ቤቱ እንዳለ በ96 ዓመቱ ትናንት አርብ ከዚህ ዓለም በሞት ተለይቷል። ለበርካታ አስርት ዓመታት ለሙዚቃው ዓለም አስተዋጽኦ ያደረገው ቶኒ ቤነት አዲስ የሙዚቃ ደረጃን ለመፍጠር ተሰጥኦ የነበረው አቀንቃኝ ነው። በሕይወቱ ማድረግ የሚመኘው ለጊዜው ብቻ ከፍተኛ ተሰሚነት ያለው ዘፈን ማውጣት ሳይሆን ሰርክ አዲስ የሆነ ተደማጭ ዜማ መስራት እንደሆነ ቶኒ ቤነት በተደጋጋሚ ሲገልጽ ተሰምቷል።
Is yet to come and babe won't it be far. The best is yet to come. Come the day you're mine. Come the day you're mine. I'm gonna teach you to fly. We've only tasted the wine. We're gonna train a cup dry. Is yet to come and babe won't it be fine. The best is yet to come. Come the day you're mine. Oh, the tree of life I just picked me a plum.
የቶኒ ቤነት ዘመን አቀንቃኝ የነበረው ፍራንክ ሲናትራ በአንድ ወቅት ለላይፍ መጽሔት በሰጠው አስተያየት ቶኒ ቤነት በሙዚቃው ዓለም ምርጥ ዘፋኝ እንደሆነ መስክሮለታል። ቶኒ ቤነት በምን ምክንያት እንደሞተ ባይታወቅም ከሰባት ዓመታት በፊት በአልዛይመር ወይም የመርሳት በሽታ እንደተያዘ ተነግሮ ነበር። በሚቀጥለው ሳምንት የሙዚቃ ቃና ዝግጅት በቶኒ ቤነት ሕይወት እና ሥራዎች ላይ የሚያተኩር ዝግጅት ይኖረናል። የሙዚቃ ቃና ይቀጥላል። ሃሌሉያ ተክለ ጻድቅ ነች ከጃኖ የሙዚቃ ባንድ ጋር። ዜማው ሸግዬ ይሰኛል። ገባ ካይኔ ምን ላርግ ነው ያለች ነው። ሃሌሉያ ተክለ ጻድቅ ነበረች ከጃኖ የሙዚቃ ባንድ ጋር ሸግዬ ብለው ከጠሩት ዜማ ጋር። ቴክ ኢት ኢዚ ይሰኛል ቆየት ያለ ዘፈን ነው። አሜሪካዊ የሮክ ባንድ ዘ ኢግልስ በርካታ ተወዳጅ ዘፈኖች አሉት። ቴክ ኢት ኢዚ ግለን ፍሬይ በመሪ ዘፋኝነት የተሳተፈበት ነው። የምናደምጠው በእንደ አውሮፓን አቆጣጠር 2013 እንደገና ሪማስተር ያደረጉት ነው። ቴክ ኢት ኢዚ Take It Easy The Eagles በGlen Frey መሪነት የተጫወቱት ነው ፍቅርን ፍለጋ ላይ ነው ግን ደግሞ ራሱን ተረጋጋ ያለ ነው በመከታተል ላይ የምትገኙት ከአሜሪካ ድምጽ ዘውትር ቀዳሜ ምሽት የሚቀርብላችሁን የሙዚቃ ቃና ነው እስከ 4 ሰዓት የማስተናግዳችሁ እንግዶልኝ ነኝ የፍቅር አኩኩሉ በየው መኮንን አንቺ ሴት አትሳሳቺ መኖር ይችላልው ካላንቺ ኢዮብ መኮንን ነበር ከፍቅር አኩኩሉ ዜማው ጋር። የሙዚቃ ቃና ይቀጥላል። Arrows በተሰኘው የእንግሊዝ ሮክ ባንድ መጀመሪያ በ1970ዎቹ የተለቀቀው I Love Rock and Roll ይበልጥ የተደመጠው ግን John Jett and the Blackhearts በተባለው አሜሪካዊ ሮክ ባንድ በJohn Jett ዘፋኝነት በ1980ዎቹ እንደገና ተሰርቶ ሲለቀቅ ነው። John Jett Arrows ለሴት የተጫወቱትን ዘፈን ለወጥ አድርጋ ለወንድ አድርጋ ተጫወተዋለች። አሁን በኢትዮጵያ በብዛት እየተለመደ እንደመጣው ማለት ነው። በሙዚቃ ማጫወቻ ጁክቦክስ አጠገብ የሚወደውን ሙዚቃ እያጫወተ ያለው ወጣት ብዙም ሳይፈጅ ከእኔ ጋር እንደሚሆን መናገር ይችላለሁ እያለች ነበር John Jett። የወንዱን ዘፈን ወስዳ ለወጥ አድርጋ በመጫወቷ ሴቶችን የማብቃትና ኃይላቸውን የማሳያ ህዝባዊ ዜማ ተደርጎ ተወስዷል። ዘፈኑን እንደ ብሪትኒ ስፒርስ፣ ኤሌ ገንስ፣ በቅርቡ ደግሞ ማይሊ ሳይረስ ከዶሊ ፓርትን ጋር በመሆን ተጫውተውታል። እንቀጥላለን። አዲስ ሙዚቃ ጀባ ለባላችሁ። አቀንቃኙ ዮዮ ይባላል። ግጥሙም የሱ ነው። ዜማውን ደግሞ ከቻፕቲ ጋር እንደሰራው በተለቀቀው ቪዲዮ ላይ ተመልክቷል። እቺ ቀበጥ እየዘፈኑ ስም ነው። እሷ ትያዝ አትጨበጥ፣ እግሯን ማያርፍ አትቀመጥ። እቺ ቀበጥ የዮዮ አዲስ ዜማ ነው። እንደወደዳችሁ ተስፋ አደርጋለሁ። Everybody wants to rule the world. በእንግሊዙ የፖፕ ሮክ ባንድ Tears of Fears በ1985 የተለቀቀ ዘፈን ነው። ሰዎች ለቁጥጥርና ለስልጣን ያላቸውን ያልተገደበ ፍላጎት ይተርካል። አንዳንድ የሙዚቃ አተንታኞች የ80ዎቹ ምርጥ ሲሉ ሰይመውታል። ለዛሬው የሙዚቃ ቃና የመጨረሻ ምርጫዬ ነው። ለሳምንት ቀጠሮ ይዘንን ለያይ ሰላም።
በእንግድ ወልዴ የሙዚቃ ቃና ምርጫ እንዳማረ ተስፋ እናደርጋለን። ለምሽቱ ያሰናዳናቸውን ዝግጅቶች እዚህ ላይ አጠናቀቅን። ብርሃን ኃይሉ ስርጭታችንን ስታቀናብርልን ቆይታለች። በሁሉም ስፍራ ካሉ መላ ባልደረቦቻችን ስም የምሰናበታችሁ የምሽቱ አስተናጋጅ ኤደን ገረመው ከዋና አዘጋጇ ጽዮን ግርማ ጋር በመሆን ነው። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። ሰላም ጤና ይስጥልን። ደህና ደሩ።